voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ብዙ ደግሞ የፓናፍሪካኒዝም አቀንቃኞች ኔልሰን ማንዴላም ሆኑ ማርከስ ራቢም ሌሎችም ኢትዮጵያን ነው በምሳሌነት የሚጠቅሱት ብዙ ጊዜና የአፍሪካ አንድነት ድርጅትን በማቋቋም አፄ ኃይለ ሥላሴም የነበራቸው ድርሻም ቀላል አይደለም። ብዙዎቹ ሲያልሙ የነበረውን የኛ አባቶች በተግባር ያን ለማድረግ ችለዋል።
በአውሮፓውያኑ የቀን አቆጣጠር ወርሃ የካቲት በተለይ በዚህ በዩናይትድ ስቴትስ፣ ካናዳና በቅርቡም አየርላንድና ብሪታንያም ተጨምረዋል። የጥቁሮች ታሪክ የሚዘከርበት ወር ነው። ይህንንም ምክንያት በማድረግ ባለፈው እሁድ እዚህ ዋሽንግተን ዲሲ የሚገኘው የሃዋርድ ዩኒቨርሲቲ ውስጥ በተዘጋጀ ስነ ስርዓት አፍሪካ ለአፍሪካውያን በሚል ርዕስ የተካሄደ መድረክ በተናጋሪነት የተጋበዘውና ቀደም ብሎ የሰማችሁት ነቢያት አክሊሉ ደምሴ እንግዳችን ነው። አብሮን ያመሻል። ንጉሴ አክሊሉ በምሽቱ ቅንብሩ የተማሪ አብዮት ስለተባለው ዘመን ያወጋናል። ትዝታና መንገድ ከተባለው የአጭር ልብ ወለድ ታሪኮች ደራሲ ጋርም እናስተዋውቃቸዋለን። እሁድ ጥር 28 2015 ዓ.ም ጤና ስጥልኝ፣ እንደምናመሻችሁ፣ እንደምንሰነብታችሁ። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ቆንጅታዬ ዛሬ የለችም። በሚቀጥለው የራዲዮ መጽሔት ታዲያ ትመለሳለች። አሁን እሁድ አይደል ምሽቱ? የራዲዮ መጽሔት ነው ሰዓቱ። የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደቡብ ኢትዮጵያ ውስጥ በምትገኝ ምዕራብ አርሲ ሀገረ ስብከት ሻሸመኔ ከተማ በደብረ ስብሐት ቅዱስ ሚካኤል አጥቢያ ቤተክርስቲያን ላይ ቅዳሜ ዕለት በተፈጸመ ጥቃት 3 ሰዎች መገደላቸውን ሃይማኖታዊ ብዙሃን መገናኛ ዘግበዋል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ በኦሮሚያ ክልል ሻሸመኔ ከተማ የተፈጸመውን ድርጊት አሳፋሪና ልብ ሰባሪ ማለታቸውን ተዋህዶ ሚዲያ ማዕከል የተባለውን ሃይማኖታዊ ሚዲያ ጠቅሶ ኤኤፍፒ ዘግቧል። አጃንስ ፍራንስ ፕሬስ ይህንን ሚዲያ ጠቅሶ እንደዘገበው ሻሸመኔ በሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የኦሮሚያ ልዩ ኃይል ጥቃት በመፈጸም 2 ወጣቶችን ሲገድል ሌሎች 4 ወጣቶችን ደግሞ አቁስሏል ብሏል። በኋላም በቤተ ክርስቲያኒቱ አቅራቢያ ከሚገኝ ትልቅ ህንፃ ላይ በአልሞ ተኳሽ በተነጣጠረ ጥቃት አንዲት ሴት ስትገደል ሌሎች ደግሞ ቆስለዋል። ዘገባውን ከሌላ ተጨማሪ አካል ማረጋገጥ እንዳልቻለ ኤኤፍፒ በዘገባው ጠቅሷል። በሌላ ዜና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ መፈንቅለ ሲኖዶስ ተፈጽሟል ያሉ የደሴ ከተማ ነዋሪዎች ዛሬ ተቃውሟቸውን በሰላማዊ ሰልፍ ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት በሰላማዊ መንገድ በውይይትና በቤተክርስቲያኒቱ አሰራር መሰረት እንዲፈታ ሁሉም አካላት የሚጠበቅባቸውን ኃላፊነት መወጣት ይኖርባቸዋል ብሏል። መስፍን አራጌ
የደቡብ ወሎ ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ምዕምራን ብርሃነ ሕይወት ወለቱ በቤተ ክርስቲያኗ ላይ የተሰነዘረ ነው ያሉትን ጥቃት መንግስት እንዲያስቆምና በሕገ ወጥ መልኩ ተፈጽሟል ሲሉ ያወገዙትን የጳጳሳት ሹመት በሕግ ተጠያቂ እንዲያደርግ አሳስበዋል። በሰልፉ ላይ
አንዳንድ የመንግስት ባለስልጣናትና የሰራተኞች የቤተክርስቲያኑን እያጠፉ ያሉትን የጥፋታኞችን የብሔር የቋንቋና የፖለቲካ ሽፋን በመስጠት ከ2000 ዓመታት በላይ የቆየ አንድነቷን
ከቅዱስ ሲኖዶስ ዕውቅናና ከቤተ ክርስቲያኗ ስርዓት ውጭ ተፈጽሟል ያለውን የጵጵስና ሹመት ያወገዘው ሰላማዊ ሰልፉ ይህን ተከትሎ ለደረሰው ሰብአዊና ቁሳዊ ጉዳት መንግስትን ተጠያቂ አድርጓል።
ቤተ ክርስቲያን ጥላቶቹን የሚያሳቅቁ የመንግስት የጸጥታ ኃይሎች እንዳስቆሙ በአጽንኦት እንጠይቃለን።
ሰልፈኞቹ በመግለጫቸው አክለውም የቤተ ክርስቲያኗን ስምና ክብር በማጉደፍ የእምነት ግጭት እንዲቀሰቀስ አንዳንድ የቤተ እምነት መሪዎች ያደርጉታል ያሉት እንቅስቃሳ አውግዘዋል።
በቤተ ክርስቲያን እየደረሰ ያለው ግፍና መከራ ፖለቲካና መዳረሻው ኦርቶዶክስ ተዋህዶን አፍርሶ ሀገርን ማፍረስ ነውና ለሃይማኖታችን ለሀገራችን ስንል አስፈላጊ መስዋዕትነት ለመክፈል ዝግጁ መሆናችን በአጽንኦት እንገልጻለን።
እንዳለ መንግስት በዚህ ጉዳይ ዛሬ መግለጫ አውጥቷል። ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከለ የተፈጠረው መለያየት በሰላማዊ መንገድ በውይይትና በቤተክርስቲያኒቱ አሰራር መሰረት እንዲፈታ ሁሉም አካላት የሚተበቀባቸውን ኃላፊነት መወጣት ይኖርባቸዋል ብሏል መግለጫው። የተቋማትን አንድነት የሚፈታተኑ ችግሮች ከውስጥ ሲነሱ በውይይትና በውስጥ ያሰራር እንዲፈቱ መንግስት ድጋፍ ሲያደርግ ነበር ያለው መግለጫው የሀገር ሽማግሌዎችና የሃይማኖት አባቶች ሁለቱን ወገኖች በማቀራረብ ችግሩ በሰከነ መንገድ እንዲፈታ ማድረግ እንደሚገባቸው ገልጿል። ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብሎም ሀገርን ወደ ፈተና ለማስገባት በሚጥሩ አካላት ላይ መንግስት ህግ የማስከበር ስራ እንደሚሰራ አስታውቋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ከሚገኘው የአሜሪካ ድምጽ ነው። ማሊ ውስጥ ታፍነው ተወስደው የነበሩት የዓለም የጤና ድርጅት ዶክተር መለቀቃቸውን የአካባቢው ባለስልጣናት ለኤፍፒ ተናግረዋል። ሰሜናዊ ማሊ በመትገኘው መንካ ውስጥ ለዓለም የጤና ድርጅት የክልሉ የጤና ተቋም ዳይሬክተር የሆኑት ዶክተር ዲዋራ መሐመድ ከሶስት ቀናት በፊት ከታገቱበት መለቀቃቸውን ያካባቢው የጤና ባለስልጣናት ተናግረዋል። አንድ የክልል ባለስልጣን ዶክተር መሐመድ ታግተው የቆዩት ከከተማው ብዙ በማይረቅ ቦታ መሆኑን ገልጸው ምንም እንግልት እንዳልደረሰባቸውና በጥሩ ሁኔታ ላይ እንደሚገኙ እንደነገሯቸው ጠቁመዋል። ሆኖም እገታው የተፈጸመባቸው በማን እንደሆነ ግልጽ አይደለም ብለዋል። በመጨረሻም የአውሮፓ ህብረት የፍልሰት ስርዓቱን በአግባቡ መስራት ባለመቻሉ ቁጥራቸው የበዛ ስደተኞችና ጥገኝነት ጠያቂዎች ለወራት በቅዝቃዜ ውስጥ እንዲቆዩ መገደዳቸውን ኤፒ ዘግቧል። እንደ አፍጋኒስታውያን ያሉ ሀገራቸውን ታሊባን የተቆጣጠረባቸው ስደተኞች ቀያቸውን ጥለው ሲሰደዱ ሞቅ ያለ አቀባበል ከማድረግ ይልቅ አጥር ስለመገንባትና ስደተኞችን ወደ ሀገራቸው ስለመመለስ እየተነጋገሩ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅት ጋር አብራችሁ ቆዩ።
በድጋሚ ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። የእሁድ ጥር 28 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ዛሬ ቆንጅት ታየ የለችም። በሚቀጥለው የራዲዮ መጽሔት ዝግጅታችን ግን ትመለሳለች። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። መንገድ የመሄድ ርዝመት በእርምጃ ስኬት የሕይወትን ዳና በመስመሩ ልኬት ከተነጻጸረ ይመከራል እድሜ ይሰበዛል ታሪክ ይፍታታል ትርጓሜ በተጓዙበት ልክ። እርምጃ አንድ እንቅፋት በበዛው በጠባብ ጎዳና አይነ ስውር ተጓዥ በዝነ ልቦና ያለ መሪ ጉዞ በሐሳብ በትሩ ያለ መደናቀፍ መድረስ ከመንበሩ። እርምጃ ሁለት በፍስሐ ጉዝጓዝ በተደላደለ በሚያደነቃቅፍ ማየት ያልታደለ ትላንቱን የረሳ በነጋ አልባ ጉዘት በለኮሰው ሰዓት ያልወጣ ከፍዘት በመንገድ ርቀት በእርምጃችን ዕድሜ ከምንም መጀመር ያልጀመሩት ጉዞ የለውም ፍጻሜ። መንገድ በሚል ርዕስ ገጣሚ ተስፋሁን ከበደ በቋጥራትና የሞት ጥቁር ወተት ከተሰኘችው የግጥም መድብሉ ባገኘናት የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚ ተስፋሁን ከበደን እናመሰግናለን። አድማጮች፣ አሁን የምክፈቻዋን ስልት እናስከትል። ተወዳጇ ድምፃዊት አስቴር አወቀናት ከአዲሱ ስራዎቿ ባንዱ ጨዋ እያለች እንዲህ የምትጫወትልን አፍሪካ ለአፍሪካውያን አፍሪካ ፎር አፍሪካንስ የጥቁር አሜሪካውያንን ታሪክ ለመዘከር የተሰየመውን ወርሃ የካቲትን ምክንያት በማድረግ ባለፈው እሁድ በዋሽንግተኑ የሃዋርድ ዩኒቨርሲቲ በተካሄደ ስነ ስርዓት ለውይይት የመረጡት ርዕስ ነው። ተወያዮች የቀዶ ሕክምና ባለሙያና የሕክምና ፕሮፌሰሩን ዶክተር ጁሊየስ ጋርቪን ጨምሮ በርካታ አንጋፋና ታዋቂ ሰዎች ናቸው። ዶክተር ጁሊየስ ጋርቪ ከቀደምት የጥቁር መብት ታጋዮች አንዱ የነበሩትና በጣሊያን የወረራ ዘመንም ከኢትዮጵያ ጋር የተሰለፉትን ጥቁር አሜሪካውያንና የካሪቢያን ዜጎች የመሩት ማርከስ ጋርቪ ሁለተኛ ልጅ ናቸው። ከተጋባዥ ተወያዮች አንዱ ታዲያ ከኢትዮጵያውያን ወላጆቹ እዚህ ዩናይትድ ስቴትስ ውስጥ የተወለደው ነቢያት አክሊሉ ደምሴ ነው። ወደ ምንልሳችን ልውሰዳችሁ። ነቢያት አክሊሉ ደምሴ ለራዲዮ መጽሔት እንግዳ አይደለህም። እዚህ ዩናይትድ ስቴትስ ውስጥ ተወልደህ የኢትዮጵያን ታሪክ በመከታተልና ባህሉን በማወቅ ጥርት ያለ አማርኛ በመናገርህ ወዲያውም ደግሞ ማቲው ከተባለ አሜሪካዊ ጋራ አብራችሁ ቀርባችሁ ሁለታችሁም በአማርኛ የምትጫወቱበት ለዛ ያለው ቃለ ምልልስ ነበርን። ከዚያ በኋላም በመክንያት በተገኘህባቸው ኢትዮጵያን ታሪክ በሚመለከቱ ጉዳዮች በተለያዩ ጊዜያት በፕሮግራማችን ቀርበህ ተወያይተሃል። ዛሬም ሰሞንኛ ርዕስ ነው እዚህ ዩናይትድ ስቴትስ ውስጥ የጥቁር አሜሪካውያን ታሪክ የሚከበርበት ወር ነው ያለንበት ወርሃ። ይህንንም ምክንያት በማድረግ ታዲያ በተለያዩ መድረኮች ልዩ ልዩ ስነ ስርዓቶች መድረኮች ይሰናዳሉ። ከዚህ ባንዱ ባለፈው ሐሙስ ተሳትፈህ ነው እንግዲህ ምክንያት የሆነን አፍሪካ ለአፍሪካውያን የሚል ስያሜ የተሰጠው አፍሪካውያን አሜሪካውያን ያሉበት መድረክ ላይ ብቸኛው ኢትዮጵያዊ አሜሪካዊ ነበርክ። በዚህ መድረክ ላይ ተናጋሪ ሆነ ተጋብዘህ እስኪ ባጭሩ ስለ መድረኩ ንገረን። ማን አዘጋጀው? እንዴት ተጋበዝክ? ተሳታፊዎችንም ጨምረ።
እሺ፣ አመሰግናለሁ ስለጋበዝከኝ። በድጋሚ በሃዋርድ ዩኒቨርሲቲ ነበረ ያለፈው ሐሙስ ውይይት የተካሄደው። አፍሪካ ለአፍሪካውያን በሚል ርዕስ ነበር የተዘጋጀው። የጋበዙኝ ታዋቂው የጥቁሮች መብት ተሟጋችና መሪ የክቡር ማርከስ ሞዚያ ጋርቢ ልጅ ዶክተር ጁሊስ ጋርቢ ናቸው። እና ያው እንደምታውቀው በየዘመናቱ የኃይል አሰላለፍ በሚቀየርበት ጊዜ አዲስ የፖለቲካ ስርዓት ባይፈጠርም በሚደረገው የኃይል አሰላለፍ ልዩነቶች አዳዲስ የሚፈጠሩ የማህበራዊ ፖለቲካዊ ሁኔታዎች እና አውዶች አሉና አዲስ የሚፈጠሩ ወይም ደግሞ እየተፈጠረ ባለው የዓለም ስርዓት ውስጥ አፍሪካን እንዴት ነው ጥቅሞቻችንን መብቶቻችንን ማስከበር የምንችለው በሚለው ላይ ነው ውይይቱ የተካሄደው። እና እኔም ደግሞ በኢትዮጵያዊነት ዙሪያ በማደርጋቸው እንቅስቃሴዎች ከዶክተር ጁሊስ ጋርቢም ጋር ትውውቅም ስላለኝ በዛ መሰረት ነው የተጋበዝኩት።
የተሳታፊዎቹንም ማንነት ምናልባትም ወደኋላ ግፋ አድርገን እንነጋገራለን። ዋናው ያንተ ጋባዥ ዶክተር ጁሊስ ጋርቢ የቀደመው የጥቁር አሜሪካውያን እንቅስቃሴ ዘመን ውስጥ የመሪነት ሚና የነበራቸው ናቸው። ማርክስ ጋርቪ ከኢትዮጵያ ጋር የሚያገናኛቸው ጉዳይ ያላቸው የእሳቸው ልጅ መሆናቸውን ገልጠሃል። ሌሎች ተናጋሪዎች ስነማን ነበሩ? የሚታወቁ ወይም በስራቸው ሊገለጽ የሚችል ነገር ካለ?
መልቪን ፉት ኮንስቲቱንሲ ፎር አፍሪካ የሚባል ድርጅት አለ። እሳቸው ከተለያዩ የአፍሪካውያን መንግስታት ጋር በመስራት በጣም የሚታወቁ ናቸው። እሳቸውም ነበሩ። ምራንዳ የምትባል ደግሞ አንድ ጠበቃ ነበረች። ምናልባት አንዳንድ አድማጮች ሊያውቁ ይችሉ ይሆናል። ማርክስ ጋርቪ በቀድሞ የኤፍቢአይ ስራ አስኪያጅ በጄ ኤድገር ሁቨር ተከሰው ነበረ እና ስማቸውን ለማጽዳት ወይም ደግሞ ኤግዛምሬት ለማድረግ
ከሚቀርብባቸው ክስ ንጹህ መሆናቸውን ለማረጋገጥ የሚደረግ
ንጹህ መሆናቸውን ለማረጋገጥ ያንን ኬስ እየተከታተለች ያለች ጠበቃ እሷም ነበረች። የቀድሞ የቡርኪና ፋሶ መሪ የቶማስ ሳንካራ ወንድምም ፖል ሳንካራም ተገኝተው ነበር። እንደዚሁም ሌሎችም ፓነሊስቶች ነበሩ። የውይይት መድረኩን የመሩት ደግሞ የሃዋርድ ዩኒቨርሲቲ ጠበቃ አስተማሪ ናቸው። ፕሮፌሰር ጀስትን ሃዋርድ ይባላሉ።
ነቢያት፣ እንግዲህ አፍሪካ ለአፍሪካውያን የሚለው ዓለም አቀፍ ጉዳይ ወይም የአፍሪካ ትልቅ መሰረታዊ ሀሳብ እንዳለ ሆኖ የኢትዮጵያም ታሪክ ቀረብ ብሎ የሚታይበትን አንተ የተሳተፍክበትን መልከት እናድርግ። ከዚያ በፊት ግን ደጋግመን ያነሳናቸው ዶክተር ጁሊስ ጋርቪ ማርከስ ጋርቪ ልጅ ጠቆም አድርገናል። ማርከስ ጋርቪ ደግሞ በጥቁሮች መብት ታጋይነት ብቻ ሳይሆን በቀጥታ በኢትዮጵያ ጉዳይ በሁለተኛው ዓለም ጦርነት ወቅት ኢትዮጵያ በተፈጸመባት ጊዜ ጥቁር አሜሪካውያንን በዛ ትግል ዓለም አቀፋዊ አንድነት እንዲኖር በማስተባበርና ብዙዎችንም ወደ ኢትዮጵያ እንዲመጡ በማድረግ ከፍተኛ ሚና የነበራቸው መሪ ናቸው። እስኪ ስለሱ ላንተም የተለየ ስሜት ስለሚሰጥህ ነገር የተወሰኑ ነጥቦችን እናንሳ። ልጃቸው ዶክተር ጁሊስ ጋርቪ ቀዶ ሐኪምና የሕክምና ሳይንስ መምህር ናቸው። ስለሳቸውም ገለጥ አድርገሃልና እስኪ አስታውሰን፣ ማርክስ ጋርቪ ማን ነበሩ?
የተወለዱት ጃሜካ ውስጥ ነው። ጥቁሮች በሙሉ ባህልና ታሪካቸውን መሰረት በማድረግ መብታቸውን ማስከበር አለባቸው የሚለውን መርህ በመከተል ጥቁር ህዝቦች በሙሉ ወደ አንድነት ሊመጡ ከፍተኛ እንቅስቃሴ ያደርጉ የነበሩ ታላቅ መሪ ናቸው። በብዛት የሚታወቁት ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን ወይ ዩኤንአይኤ የሚባለውን ድርጅት በማቋቋም ነው። እንደገና ደግሞ ብላክ ስታር ላይን የሚባል እንቅስቃሴም ነበራቸው እና ጥቁሮች በሙሉ ወደ አፍሪካ መመለስ አለባቸው፣ ሪፔትሬት ማድረግ አለባቸው የሚለውንም ሀሳብ በጣም ያቀነቀኑ ነበር። አፍሪካም ከነጮች አገዛዝ ተላቃ ነጻ አህጉር መሆን አለባት የሚልንም ሀሳብ እና እምነት ከሚያራምዱ ሰዎች አንዱ ነበሩ። እጅግ በጣም የተከበሩ እና የተወደዱ የዓለም ጥቁር መሪም ነበሩ።
መልካም ጥሩ አድርገህ አስተዋሰህናል። እኚህ ሰው የፖለቲካ እንቅስቃሴ መሪ እንደነበሩት ሁሉ ጋዜጠኛ ነበሩ። ንግድ ሐሳቦች አፍላቂ ነበሩ። የንግግር ሰው ነበሩ። ህትመት ስራ ውስጥ የነበሩ ናቸው። ማርከስ ጋርቪን በዚህ መልኩ ካስተዋወስ እስኪ አሁን ደግሞ ወደ መድረኩ እንመለስ። ነቢያት፣ ቀደም ብዬ እንደጠቀምኩት አንተ በዚያ መድረክ ላይ ንግግር አሰምተሃል። ለመሆኑ ንግግር ምን አይነት ይዘት ነበረው? በምን ርዕሰ ጉዳይ ላይ ያተኮረ ነበር? በተለይም ደግሞ እለቱ ከታሰበበት ከዚህ የወርሃ የካቲት የጥቁሮች ታሪክ ከሚዘከርበት ሁኔታ ጋር በተያያዘ
የኔ ንግግር ያተኮረው ኢትዮጵያዊነት ለፓናፍሪካኒዝም የነበራትን ሚና በተመለከተና በግሌ በመስራቸው ትራዎች ነበረ በብዛትና እንደምታውቀው በፈረንጅ አቆጣጠር በ1896 ዓ.ም ነው ያድዋ ድል በአጼ ምኒልክ አመራርነት የተገኘውና ኢትዮጵያዊነት ለፓናፍሪካኒዝም መሰረት እንደሆነች ፓናፍሪካኒዝም የሚለው ቃል ራሱ የተጠነሰው ከአድዋ ድል ቀጥሎ መሆኑን በማስረዳት ኢትዮጵያና ኢትዮጵያን ለፓናፍሪካኒዝም ያንን ድል በማግኘታችን የተጫወትነውን ሚና ለማስረዳት ነበረ። ከዛም ባለፈ ደግሞ ማርከስ ጋርቪ ብራንስ ፕሮጀክት የሚባል አለ። በአሁኑ ሰዓት ዶክተር ጁልየስ ጋርቪ ናቸው በዋናነት የሚመሩት። እሳቸው ጋር ደግሞ የሚሰሩ የእሳቸው ባልደረቦችም አሉ። እና የአፍሪካ ህብረትን አፕሮች ማድረግ እንዳለባቸው አንዳንድ ሀሳቦችም መስማት እንፈልገው ስለነበረ በዚያ የተነሳ ትንሽ ከነሱም ጋር ተገናኝቼ አንዳንድ ሀሳብም ለመለዋወጥ ይችለን ነበር። እና በአጠቃላይ ያው የኢትዮጵያዊነት ሚና ለፓናፍሪካኒዝም መፈጠር ምን ይመስል እንደነበር ነው በብዛት የተናገርኩት።
ኢትዮጵያዊነትን በተለይ ደግሞ ከአድዋ ድል ማግስት በዓለም ዙሪያ ለጥቁሮች ሁሉ ምሳሌ እንዲሆንና የመላው ጥቁር ህዝብ ድል ሆኖ እንዲታይ ኢትዮጵያኒዝም የሚባለውን ጽንሰ ሐሳብ በኢትዮጵያ ብቻ የተገደበ ሳይሆን የጥቁሮች ሁሉ እንዲሆን፣ ጥቁሮች በዓለም ዙሪያ ለነጻነታቸው እንዲነሳሱ ምክንያት ሆኗል የሚል ሐሳብ የሚያንጸባርቁ ወገኖች አሉ። ላንተስ ይሄ ምን ትርጉም አለው? ቀደም ብለህ የገለጽከው ፓን አፍሪካኒዝም ወይም አፍሪካ አቀፍ የሆነው እንቅስቃሴ ዛሬስ ምን ፋይዳ አለው? በዚህ ዘመንና ጊዜ መግቢያህ ላይ ጥቁር ህዝብ በሙሉ በዓለም ዙሪያ ለነጻነቱ እንዲነሳሳ በምሳሌነት ይታያል የሚለው አስተሳሰብ የተለየ የዓለም ስርዓት ያለበት ሁኔታ የሚጠይቃቸው ጥያቄዎች ውስጥ እንደሚካተት ጠቆም አድርገህ ነበር። እስኪ ደግሞ ስለሱ አጫውተን።
አዎ፣ ኢትዮጵያዊነት ያው ኢትዮጵያ ነጻነቷን ጠብቃ የኖረች ሀገር ስለሆነች ከጥንት ጊዜ ጀምሮ ለጥቁሮች ሁሉ ምሳሌ በመሆን ትታወቃለች። ብዙ ደግሞ የፓናፍሪካኒዝም አቀንቃኞች ኔልሰን ማንዴላም ሆኑ ማርከስ ጋርቪ ሌሎችም ኢትዮጵያን ነው በምሳሌነት የሚጠቅሱት ብዙ ጊዜና ያንን ታሳቢ ማድረግ ያስፈልጋል። የአፍሪካ አንድነት ድርጅትን በማቋቋም አጼ ኃይለ ሥላሴም የነበራቸው ድርሻም ቀላል አይደለም። በተግባር ብዙዎቹ ሲያልሙ የነበረውን የኛ አባቶች በተግባር ያን ለማድረግ ችለዋል። ለምሳሌ ፓናፍሪካኒዝም ከሳቢነት ወደ ተግባር የለወጡት መሪዎች ነበሩ። አጼ ምኒልክ ፓናፍሪካኒዝም እንዲፈጠር ያደረጉ ናቸው። እንደ ርዕዮተ ዓለም ከተፈጠረም በኋላ ደግሞ ያንን መሬት ላይ አውርዶ በእግሩ እንዲራመድ ደግሞ ያደረጉት አጼ ኃይለ ሥላሴ ናቸው። እና ከኢትዮጵያዊነትም አልፎ ተርፎ በዓለም አቀፍ ደረጃ የተከበሩ ተደሞ ናቸው። ምንም እናመነታበት ነገር የለም። እንደውም እንዳጋጣሚ ሆኖ እዚህ የኢትዮጵያ ዘውድ ምክር ቤት አማካሪነትም ሰራለውኝ እና የጃሜካ መንግስት ጋብዞን ጃሜካ በሄድኩበት በቅርብ ጊዜ ከ3-4 ወር በፊት ነው ድል አጋጥሞኝ ጠቅላይ ሚኒስትሩን አነጋግሬያቸው ነበረ እና የማርከስ ጋርቪን ብራንስ ፕሮጀክት ለዛ እገዛ እንደማደርግ እና ኢትዮጵያ ውስጥ የማርከስ ጋርቪ ብራንስ ፕሮጀክት ተሳክቶ ሀውልት ቢሰራላቸው እዚህም ደግሞ ጃሜካ የአጼ ኃይለ ሥላሴ ሐውልት ቢቆም ምን ይመስሎታል የሚለውን ጥያቄ ስጠይቃቸው በ20 ሰከንድ ውስጥ ነው ይሄ በጣም የተቀደሰ ሀሳብ ነው ታዲያ እንደዚህ ካሰብክ ቦታ አግኝተሃል ወይ ብለው ሲጠይቁኝ፣ አይ ገና የሚያሰብኩት ከሰን ፍቃድ ካገኘም በኋላ ኮሚቴ አዋቅሬ ቦታ እንዲጠቁመን ነበረ። እዚሁ ጃሜካ ውስጥ የብሔራዊ ጀግኖች መናፈሻ ቦታ አለና ለምን እዛ አይሆንም የሚል ሀሳብ አቀረቡ። የጋርዮሽ ስምምነት አርቅቀን ኢትዮጵያ ዘውድ ምክር ቤት ከጃሜካ መንግስት ጋር የ2 ቀን ባልሞላ ጊዜ ውስጥ ነው የተፈራረሙት። እና በዚህ እንቅስቃሴ ዙሪያ ደግሞ ሐውልት ማሰራት ብቻ ሳይሆን ቅድምን ፋይዳ አለው ብለን ለጠየቅኝ ጥያቄ ስምምነቱ ላይ የተለያዩ ነገሮች ተጠቅሷል፣ ተካተዋል። እዛ ላይ ለምሳሌ በትምህርት፣ በስፖርት፣ በባህል፣ በኢኮኖሚ የሁለቱ ሀገር ወዳጅነት የሚዳብርበትን የተለያዩ ዘርፎች ተጠቅሰዋል እዛ ላይ እና ይሄም አንዱ የፓናፍሪካኒዝም ጥቅም በተግባር ላይ ስናውለው ያለውን ፋይዳ የሚገልጽ ስለመሰለኝ ነው ይህንንም ለመጥቀስ የፈለግኩት። እና ፋይዳ አለው ኢትዮጵያኒዝም ደግሞ መሰረት በማድረግ ይበልጥ ሌሎችንም አፍሪካን ሀገሮች እና አፍሪካውያንም ማስተባበርና ወደ አንድነት ማምጣት እንችላለን ብዬ አስባለሁ።
የመጨረሻ ነጥብ ቀደም ብለህ እንደጠቀስከው የቀዳማ ኃይለ ሥላሴ ሐውልት ጃማይካ ላይ እንዲቆም የተስማሙትን ይሃል የሀገሪቱ ጠቅላይ ሚኒስትሩን ይሁንታ ያገኘውን ይሃል የማርክ ጋርቪስ በታሰቢያ ሐውልት በኢትዮጵያ የሚቆምበት ሁኔታ ላይ የተጀመረ ነገር አለ። እናንተ በበኩላችሁ እንግዲህ እናሳብ እንደ አመነጨና ከጃማይካው ጠቅላይ ሚኒስትር ጋር የመነጋገር እድል እንዳገኘ ሰው በኢትዮጵያ ያለው ሁኔታ በሐሳብ ደረጃ የቀረበበት ጅምር ካለ ወይም በሐሳብ ደረጃ የተሞከረ ነገር ካለ የውይይታችን መቋጫ እናርገው።
አዎ፣ የተጀመሩ እንቅስቃሴዎች አሉ። የተመረ ያለው ደግሞ በማርከስ ጋርቪ ብራንድ ፕሮጀክት ነው። ስላሴ ስታንድ አፕ ነው የመመራው ድርጅት። እንደ ድርጅት የማርከስ ጋርቪን ብራንድ ፕሮጀክት ለሚደግፍ ይፋዊ መግለጫ አውጥቷል እና ንድፉም ተሰርቷል። በቂ ገንዘብ ሬስ ተደርጓል። አሁን በአፍሪካ ህብረት በኩል እሽታቸውን ነው እየጠበቁ ያሉት እና በጋራ በህብረት እነሱ የኔንም እንቅስቃሴ እንደደገፉ ሁሉ እኔም ደግሞ የእነሱንም በመደገፍ ጥቂታማ እንዲሆን እየተንቀሳቀስን ነው እንጂ ገና አልተቋጨም። ግን በስኬታማነት ይጠናቀቃል የሚል እምነት አለኝ።
ግሩም ነው። የሁለቱን አገሮች ታሪክ ማስተሳሰሩ ብቻ ሳይሆን አይነተኛ የሚባል አስተዋጽኦ ያበረከቱ በጥቁሮች የነጻነት እንቅስቃሴ ትልቅ ስፍራ የሚሰጣቸው ይልቁንም ደግሞ እንደ ኢትዮጵያውያን መለስ ብሎ ሊያዩት የሚችሉት ከየትኛውም ዓለም ያሉ ጥቁሮችን በማስተባበሩ ረገድ ከፍተኛ ሚና ያላቸው በድርጅታቸውም በኩል ብዙ ስራ የሰሩ ሰው ነው እያወሳን ያለ ነው። ሂደቱን እንከታተላለን። ለነጻነት ለሰላም የሚደረጉ እንቅስቃሴዎችን መላልሰን እንድንቃኝ የሚጋብዝ አጋጣሚ በኖረ ጊዜ ለአሁኑ ለሰጠህን አስተያየት ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። እግዜር ያክብርልኝ።
Yekarulat እኔም በተጠንቀቅ አለሁሽ ምላት ጥቋን አፍሪካዊት ሀገሬን አትንኳት።
አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ በምሽቱ ቅንብሩ የተማሪ አብዮት ይለናል። አድማጮች ይሃመ አመሰግናለሁ። ክብራትና ክብራን አድማጮች ወደ ተከታዩ የምሽት ዝግጅትና ደግሞ
50ኛ አመት መዘከር ዋካንዳ ፎርኤቨር አመት ነው። ለምሳሌ የዛሬ 38 አመት የአዲስ አበባ ዩኒቨርሲቲ በሶሲዮሎጂ ትምህርት የተመረቀው ጋዜጠኛ ሰለሞን በቀለ ነው። የተማሪዎቹን ጆሞ ታሪክ ጀምር ነው። ብዙዎቹ መሳፍንትና መኳንንት ሲቃወሙ፣ ንጉሰ ነገስቱ ግን ከዩኒቨርሲቲው ፕሬዚደንት ከደጃዝማች ካሳ ወልደ ማርያም ጋር በወቅቱ ከነበሩት ሆነው አብረው ሆነው የተማሪዎችን ተቃውሞ ይደግፉ እንደነበር ፕሮፌሰር እንድሪያስ እሸቴ በአንድ ወቅት ሸገር ለተባለው የሀገር ውስጥ ሬዲዮ በሰጡት መግለጫ አስታውቀው ነበርና ያንን አስመልክቼ እንደው እንዴት ነው ሰለሞን አልኩት።
ፕሮፌሰር እንድሪያስ ያው የዩኒቨርሲቲ አስተማሪም ስለሆነ በልጅነቱ ውጭ ሀገር ስለተላከ ጃንሆይ ባሉበት ነው የተላከው። በአጋጣሚ እኛ ሰፈር ነው እና አንዳንዶቹን ነገሮች በይበልጥ ያውቀዋል። እሱ ተማሪዎች እንቅስቃሴም ውስጥ እንደ መሪም ነበረ፣ ከመጀመሪያው አንስቶ ይካፈል ነበረ። በዚህ ምክንያት ብዙዎቹን ነገሮች በኋላም ዩኒቨርሲቲ ስለሆነ ዩኒቨርሲቲ ፕሬዚደንት ስለነበረ ብዙዎቹን ነገሮች ያውቃቸዋል፣ አስተማማኝ ነው። ይሄ ሲባል ግን ይደግፉታል ለማለት ብዙ የሚያስቸግሩ ነገሮች አሉ። ለምሳሌ አሁን ሆነን ስናየው አንደኛ ተማሪዎቹ የኮሚኒስት ተንቀሳቃሾች ናቸው። ኮሚኒስት ማለት የንጉሳዊ አገዛዝን የሚያፈርስ ነው። እኔ ልፍረስ ብለው የሚደግፉ አይመስለኝም። እሳቸው ምንድን ነው ያበረታቱናል የሚለውም በደግ ጎኑ ተመልክተውት ነው። ያንን ጥያቄ ለመመለስ ስንነሳ አገራችንን ወይ እናለማለን፣ ስናለማት የተማሪው እንቅስቃሴ ይከስማል ከሚል ሊሆን ይችላል። ሊደግፉ የሚያስችል ግን ዞሮ ዞሮ ውረድ ከስልጣን ሲባል ለመደገፍ ያስቸግራል። እነራስ እነሉሉ ራስ አስራተ ካሳ ቢቃወሙ ልክ ናቸው። ምክንያቱም አብዮት ከመጣ ኮሚኒዝም ከመጣ እንደሚያጠፋቸው አውቃል። ሉሉ ራስ አስራተ ካሳ ደጋግሞ የሚናገሩ ነበር፣ አብዮት ሊመጣ ይችላል፣ ያ ደግሞ እኛንም ያጠፋል የሚል ነገር ሁለት የሶስት ተናግረዋል። ከዛ በፊት አስመራ ነበሩ እሳቸው፣ የኤርትራ ስለነበሩ። ለማንኛውም እግዚአብሔር ያለው ነገር አልቀረም። ከሁለት አመት በኋላ እሳቸውም እንደዚያ ሆኑ። የሚያሳዝነው አሁን ወደኋላ ሄድ ብለን ስናየው በደንብ ሳንገነዘባቸው ስህተቶችም ቢኖሩ ከነ ስህተታቸው የእሳቸው አስተዳደር ትንሽ ነገሮች ናቸው። አሁን ለምሳሌ ወክማ ትንሽ ድርጅት ነው፣ እሳቸው ናቸው ግን ያቋቋሙት።
እስቲ ጋዜጠኛ ሰሎሞን ስለ ወክማ፣ ስለ ወጣቶች ወንዶች ክርስቲያናዊ ማህበር ከለውጡ በፊት ስለነበረው ከዛሬ 50 ዓመት በፊት በትንሹ አጫውተን።
ጠንካራ ድርጅት ነው እና ድርጅት መትከል ይችላሉ። ወክማን ሲተክሉ ከስላሴ ከቅድስት ስላሴ መሬት ቀንጥ ሰው ሰርተው ትምህርት ቤትን መጀመሪያ ሲመሰርቱ በተፈሪ መኮንን ስታየው ሰፊ መስሪያ መሬት ሰጥተው የመሰረቱ ሰው ናቸው እና ተቋም መሬት አስይዘው መመስረት የሚችሉ ሰው ናቸው እና በዚህ መሰረት እንደሳቸው አይነት የለም። ከሳቸው አሁን እኛ መሻሻል ሲገባ አሁን ትምህርት ቤት ሲመሰረት በትንሽ እንደ ማድ ቤት አይነት ሰርተን እንጀምራለን እና ክልል ያለች እሳቸው ኮከበ ጽባህን ያቋቋሙ በእሳቸው ጊዜ በ23 እሳቸው ናቸው። ተፈሪ መኮንንም እሳቸው ናቸው። ግቢውም የትየለሌ ነው ነው እስካሁን ድረስ ይሰራበታል። ሜዳ አለው፣ የእግር ኳስ ሜዳ አለው፣ የቮሊቦል ሜዳ አለው፣ የባስኬትቦል ሜዳ አለው፣ ትምህርት ቤትን ያሟላል። ሆስፒታል ሲሰሩ እንደዛ ነው። ይሄ ትልቅ እውቀት ነው። ለምሳሌ አሁን ዩኒቨርሲቲ የሚባል በነመለስ ጊዜ ብዙ መስርተዋል፣ ግን ምንም የለውም። በጃንሆይ ጊዜ የተመሰረቱት አለማያን ብታየው ጉድ ነው፣ ኢንስቲትዩሽን ነው። ግቢው ምኑ ምኑ ላይብረሪው ቤተ ሙከራዎቹ በጣም የሚገርሙ ናቸው እና የእሳቸው ሳንጠቀምባቸው ወይም ሳንረዳቸው አብዮቱ እሳቸውንም እድሜ ጎዳ፣ ጊዜም ጎዳ። ኮሚኒዝም መጣና ተጫነ። እንዳሁኑ ኮሚኒዝም ፈርሶ ቢሆን እንደዛ ላድነን እንችል ነበር።
አመሰግናለሁ ጋዜጠኛ ሰለሞን በቀለ የዛሬውን እዚህ ላይ ላብቃ።
ክብራትና ክብራን አድማጮቻችን አሁን የቅምሻ ቅንብራችንን ከምንሰማበት ሰዓት ላይ ደርሰናል። በምጥን ምድልሳችን የትዝታና መንገድ አጫጭር ልቦለድ ታሪኮች ተራሲያን ሰብለ ደምሴን አስተዋውቃችኋለን። ሰብለ እንደምን አመሸሽ?
እግዚአብሔር ይመስገን። እንዴት አመሻችሁ? ሁላችሁም እንዴት ናችሁ?
ባለፈው አመት መገባደጃ ትዝታና መንገድ የተሰኘ ያጫጭር ልቦለድ ታሪኮች መድብል ለንባብ አብቅተሻል። በርከት ያሉ ርዕሶች የተካተቱበት ነው። አሃሚ፣ የእናት ሀገር ጥሪ፣ የሉባንጃ ፍርጃ፣ የታጠቡ ህልሞች፣ 12 ሀሳብ ወለድና 2 እውነተኛ ታሪኮች የተካተቱበት በድምሩ 14 ድርሰቶችሽ 200 ገጾች በተጠጋው መጽሐፍሽ በቅድሚያ ድርሰቶችን ካንባቢያን ዘንድ ለማድረስ እንኳን አበቃሽ።
እጅግ አድርጌ አመሰግናለሁ። የሚገርመው የዛሬ አመት ስትል ሩቅ መሰለ። በፈረንጆቹ አመትም እየቆጠርን በዚህኛው አመት እንበለው
ወራት ብቻ ነው ነገሩ። ባለፈው አመት መገባደጃ ስልም እንደው ከመስከረም በፊት መሆኑን ለመጠቆም ያህል እንጂ የቅርብ ጊዜ ሰትመት ነው። በሌላ በኩል ታዲያ በራዲዮ መጽሔት በተለያዩ ጊዜያት የግጥም ስራዎችን ታጋሪን ነበር። ስራዎችን በተለያዩ መድረኮች የምታቀርቢባቸው አጋጣሚዎች አሉሽ። ይልቁንም ደግሞ በመደበኛነት በምትኖሪበት ኒያፖሊስ ሚነሶታ የስነ ጽሑፍ ማህበር አላችሁ። ዘለቄታ ኖሮት ረጅም ጊዜ እንደቆያችሁ አውቃለሁ። ለመሆኑ መጽሐፍሽ እንዴት ለህትመት በቃ?
አሁን ያነሳኸው ነው ብዕርና ዜማ ይባላል። እዚህ ያለው ኪነጥበብ ማዕከላችን መነሻው ዴብቻ ራሴን ለመግለጽ መጻፍ መውደድ ብቻ ነው መነሻው። ግን ሰው ያነበዋል፣ ሰው ጋር ይደርሳል የሚል ብዙም እንትን ኖሮኝ አያውቅም። ከራሴ ከቅርብ ሰዎች ያለፈ ብዙም ሰው አግኝቶት አያውቅም። ግን የብዕርና ዜማ መቋቋምና እዛ ላይ መድረክ ላይ ለማንበብ በመዘጋጀት ውስጥ መበረታታት ከዚህ በፊት የለኝ ሰዎች ነበረ። አንድ ሁለት የኔ ያሉን ሰዎችም እየሰማኝ ጥሩ ነው እኮ የሚል ነገር ሲያመጡ፣ ደግሞ ወታሽም ተተች የሚሉን ሰዎችም ሲበዙ፣ በዛ የተነሳን ወደ ህትመት የተሄደው ጥሩ አጋጣሚ፣ ጥሩ እድሎች አንድ ላይ ተከማችተው ይመስለኛል። እንግዲህ ለረጅም ጊዜ ሲጻፉ የቆዩ ነገሮች በጥሩ አጋጣሚና ጥሩ እድል አንድ ላይ መገናኘት ለህትመት በቅተዋል። እኔ በጣም እድለኛ ሰው ስለሆንኩም ማለት ነው።
ሰብለ፣ ስራዎችሽ ጥሩ አቀባበል እንደገጠማቸው የምታዘብ እድል ነበረኝ። ስራዎችን አልፎ አልፎም ቀደም ሲል ከህትመት በፊት የማየት እድል ከነበራቸው ውስጥ ነኝና አዲስ አበባ ላይ ጽሑፍሽን ባስመረቅሽበት ጊዜ የነበረው ውብ መድረክ ነው ያየሁት። እዚህ ዋሽንግተን ዲሲ መጥተሽ መጽሐፍሽ በተመረቀ ጊዜ ወደ ስቱዲያችን ጎራ ብለሽ የመነጋገር ሀሳብ ነበረን። ሁኔታዎች ሳይሞሉ ቀርና ቀጠሯችን ተራዝሞ ነው ዛሬ የምንገናኘው። የሚቀጥለው ፕሮግራም ዝግጅት መተዋወቂያ ነው እና ዛሬ እያደረግን ያለ ነው። እስኪ ስለ አቀባበሉ የአዲስ አበባውንም ሆነ የምትኖሪበት ከተማ እንዲሁም በሶስተኛ ደረጃ እዚህ ዋሽንግተን ዲሲ መጽሔትሽ አንባቢያን እጅ የበቃችበት ይፋ ምረቃ ነበርና እንዴት ነበር በአንቺ እይታ? ያገኘሽውን የመሰለ አቀባበል ጠብቀሽ ነበር ወይ? እስኪ አጫውቺን ስለሱ።
በጭራሽ በጭራሽ እንደዚህ አይነት አቀባበል ይኖረዋል ብዬ አላሰብኩኝም። እንዳልኩት መጀመሪያም እኔ ራሴን ጸሐፊ ነኝ፣ ሰው ሊያነበኝ ይገባል የሚል ድፍረቱ ኖሮኝ የማያውቅም ነበር እና የብዙ ሰዎችን ድፍረት ተውሼ ስለሆነ የቆምኩት እንደውም እነሱን አሳፍር የሆነ የሚል ሰቀቀን ሁሉ ነበር የነበረኝ እና ኢትዮጵያ ባስመረኩበት ጊዜ ሐምሌ 21 ነው የተመረቀው። በጣም በሚያምር ሁኔታ ነው የተመረቀው። ዋሊያ መጽሐፍት የሚባል አንድ 4 ኪሎ አካባቢ የሚገኝ አዳራሽ ነው፣ እዛ ነው የተመረቀው። እዚህም ሚኒሶታም ሲመረቅ በጣም በሚያምር ሁኔታ ነበር የተመረቀው። ዲሲም ላይ ደግሞ አንተም አይተኸዋል ነበር። ጥሩ ውይይት፣ በጣም መልካም መልካም ሰዎች የራሴ እንዳይመስለኝ አድርገው ታሪኮቹን እያነበቡ በጥሩ ሁኔታ ነው የተመረቀው። የመጀመሪያው ስም እንግዲህ የተቀመጠ መለኪያ ስለሌለው አንደኛና ሁለተኛ እትም መባሉን እርግጠኛ ባልሆንም ይህን ያህል ሲታተም ነው የመጀመሪያ እትም፣ ይህን ያህል ሲጨመር ነው ሁለተኛ የሚለው መለኪያ ማለት ነው። ግን በእኔ አቅም የመጀመሪያው እትም አልቆ ሁለተኛው እትም ወጥቷል። አሁን እሱም እንግዲህ ደህና እየሄደ ነው ያለው። የሚመጡ ከማላቃቸው ከማልጠብቃቸው ሰዎች የሚመጡ አስተያየትም ጥሩ፣ በጣም የሚያበረታቱ ናቸው። ቁጣም አለው፣ ባጭሩ አልቀዋል፣ መዘርዘር የሚችሉ ናቸው የሚለው ተደጋጋሚ ቁጣ ነው። እንደውም በጣም የሚያሰቃየኝ ባለፈው ሳምንት የመጣው የአንደኛውን ታሪክ አንስቶ ማለት ነው ለአንባቢ ሳንሰጥ እሷ ታሪክ አላለቀ ብትፈልጊ ለእኔ ዳሪያ ትመጫለሸዋል። አላውቀውም ልጁን ከአዲስ አበባ እኔ ደወለ ስልክሽን ፈልጌ ነው ያገኘሁት ብሎና ከፈለግሽ ለእኔ ዳሪያት እና ጨርሹ የኔን ታሪክ ልነግርሽ ይችላል። እና እንደዚህ በጣም የማይጠብቃቸው ደስ ደስ የሚሉ የሚያበረታቱ አስተያየቶች እየሰማሁ ነው ያለሁት። እንግዲህ ለሚቀጥለው እግዚአብሔር ቢፈቅድ ለሚቀጥለው ስራ ለካ 20 ሰው 30 ሰው ወዶ ካነብቦ ቀላል አይደለም የሚል ብርታት የሰጠ ያስደነገጠኝ አቀባበል ነው ያለው ከአሁን ድረስ ባለው ማለት ነው።
አንባቢ በራሱ መንገድ የድርሰቱን ታሪክ ሊያራዝም ሲፈቅድ እንዲህ አሁን ቆጣ ብሎ የተናገረውን አንባቢሽን ጽሑፍ ለዋናው ውይይታችን እሱን ጨምረን እንነጋገራለን። ሰብለ ግን እንደው የመጨረሻ እንደው የምንወረውረው ቃል ፈተናዎች የበዛበት ትርምስ የበዛበት ብዙ ነገሮች ወዴት እየሄዱ እንደሆነ እንኳን የማይታወቁበት ዓለም በኢትዮጵያ ሁኔታ ደግሞ ከዚያም ጠንከር ያለ አንድም ረዘም ላለ ጊዜ የዘለቀ ጦርነትና ግጭት የብዙዎችን ህይወት የበላ ብዙዎችን ያፈናቀለ ጊዜ ያሳለፍንበት ነው። አሁንም ሰዎች የሚገደሉበትና አሳዛኝ ነገሮች በየለቱ የሚታዩበት ውስጥ ሆኖ መጽሐፍት ግን እየተነበቡ እየወጡ ነው። አይነበቡ አይወጡ አይደለም፣ እንደው እንዲህ አይነቱ ይገርማል። የተለየ ስሜት ሰጥቶኝም ነው ሰዎች በፈተናዎች ውስጥም የህይወታቸው አካል የሆነ ነገር የሚፈልጉበት ጊዜም ይመስላል። ምናልባትም ይበልጥ ያጽፍስ እንደሆነም አላውቅም። በአንቺ ድርሰቶች ውስጥ በቀጥታ
ከዚህ ጋር የተገናኘ ነገር ባይኖርም ወደ ኋላ ሄደን የምናነሳቸው ርዕሶች አሉ፣ ጊዜያቸውንና ዘመናቸውን የሚመስሉ በዚያ ጊዜና ቦታ በኢትዮጵያ የተከሰቱ ሁኔታዎችን እንደ ዳራ የምንመለከትባቸው አሉና፣ በጠቅላላ ግን እንደው ስለ ንባብና ጽሕፈት ሰዎች ነገሮችን የሚያዩበት ሁኔታ የራስሽንም ጨምረሽ ይሄ በጣም ሰፊ ነገር በአንቺ እይታ የሚመስልሽን እንድትወረውሪ ለማድረግ ብቻ የምጋብዝበት ነው የውይይታችን መቋጫ ብናደርገው።
እሺ፣ ጊዜ ይስጥልኝ። በጣም ልክ ነው። እንደ ኢትዮጵያዊ እንዴት ነህ ተብሎ የማይጠየቅበት ጊዜ ላይ ነው ያለ ነው። ሁሉም በጣም ህመም ላይ ስለሆነ ማለት ነው፣ አስቸጋሪ ጊዜ ላይ ነው ያለ ነው። ምናልባት የጽሁፍ ስራዎች ደግሞ እንደ መደበቂያም ሆነው ሊሆን ይችላሉ። እንደ ጸሐፊም እንደ አንባቢም ሳስበው በቃ አሁን ያለንበት የምናየው እጃችን ላይ ያለው ነገር እጅግ ከመክበዱ የተነሳ የሆነ ልንቆጣጠረው የምንችለው ነገር አይደለም እጃችን ላይ እየሆነ ያለው። ምናልባት ደግሞ መጽሐፍ ውስጥ መግባት እንደ ጸሐፊ ታሪኩን መቆጣጠር እንደምንፈልገው አድርገን ማሽከርከር መቻላችን የሆነ የጭንቅላት ረፍት ይሰጣል። እንደ አንባቢም ደግሞ መጨረሻው ምን ይሆን፣ የዚች ሀገር መጨረሻ ምን ይሆን ብለን መልስ ላጣንበት ነገር አንድ መጽሐፍ አንብበን መጨረሻውን ማየት መቻላችን የሆነ የህሊና ረፍትም የስነ ልቦና ረፍትም እየሰጠን እንደሆነም አላውቅም። እና መጽሐፍት መሸሸጊያ እየሆኑ ይመስለኛል። ከባድ ጊዜ ላይ ነው በእርግጥ በትክክል ያለ ነው። አሁንም ፈተናው እየባሰ እንጂ እየቀለለን አልመጣም። እና ግን መጽሐፍ እንደ ጸሐፊም እንደ አንባቢም በሁለቱም ወገን ሳስበው የጽሁፍ ነገር ከልብ የሚወጣው በቃላት ማስቀመጥ ሂደቱ በራሱ የሆነ የሚፈውስ ነገር አለው። ስታነብም የሆነ የሚፈውስ ነገር አለው። በትክክል እሱ ነው የሚሰማኝ። ለእኔ ስጽፍ ብቻ ሳይሆን ሳነብ የሆነ ተጀምሮ አስተላለቁ እኔ እንደምፈልገው ቢሆንም ባይሆንም ያ በራሱ ማለቁ በራሱ የሆነ ደስ የሚል ስሜት አለው እና እረፍት ይሰጣል። ፊታችንም ካለው ሪያሊቲም ወጣ ብለን ከእውነታችን ወጣ ብለን ደግሞ ሌሎች በፈጠሩት ዓለም ውስጥ መሸሸግም ደስ የሚል ነገር አለው እና ያ ይመስለኛል እንግዲህ የጽሁፍ ስራዎች እየተበረታቱ የመጡበት ገበያው ምናምኑ ምናምኑ ባያበረታታ ግን አንባቢና ጸሐፊ እየታገለ ጽሁፍ ውስጥ የቆየበት ዋናው ነገር እንደው ለመሸሸግ ይመስለኛል። እና ከባድ ጊዜ ላይ ነን።
የሚያነጋግረውን ጉዳይ ሰበዝ መዘዝ አድርገሻል። በርከት ባሉት አጫጭር ልቦለድ ታሪኮች ውስጥ ባነሳሻቸው ጭብጦች ዙሪያም ዘለግ አድርገን እንጫወታለን። ስለ ህይወትና ስለ ፈተናዎችም እንዲሁ 14 ድርሰቶች የተካተቱባት ትዝታና መንገድ የተሰኘችው የአጫጭር ልቦለድ ታሪኮች መድብል ደራሲ ሰብለ ደምሴ ለዛሬው እዚህ ላይ እንገታለን። ለጊዜሽ አመሰግናለሁ። ቀጠሯችን ግን የሚቀጥለው የራዲዮ መጽሔት ነው። እርስ እንደምናገኝ ሻምናለሁ። እግዜር ይስጥልኝ።
በጣም እጅግ አድርጌ አመሰግናለሁ። እኔም የቀጠሮ ሰው ይበለን ደግሞ እኛ እና ልባችንን እንድናወራ
አመሰግናለሁ። ሰብለ
ደምሴ
ክቡራትና ክቡራን አድማጮች ወደ ተከታዩ የምሽቱ ዝግጅት ስናልፍ ደግሞ ምርጥ ስራዎቹ ብላክ ፓንተር ዋካንዳ ፎሬቨር በተሰኘው ፊልም ላይ ለምድር ገጽ የዋሉለትን እውቁን ዲዛይነር ጆሞ ታሪኩን በቀደመው የራዲዮ መጽሔት አስተዋውቀናችሁ ነበር። ለረዥም ዓመታት የሰራቸው ስራዎች የተለየ ትኩረት ካገኙለት ጆሞ ታሪኩ ጋር የጀመርነው ወግ አጭር ቆይታ ደግሞ እንከታተል። ቀስ እንዳደረከው ሌላ ቦታም አድርሰዋል። ሌላ የተከፈተ በር ደግሞ እንመልከት። በቅድሚያ አሸናፊ የሆነ ተመርጠሃል። እሱ ብቻ አይደለም፣ ስራዎች ብዙ በር ያንኳኳችሁባቸው ትልልቆቹ ሚዚየሞች፣ የኒውዮርክ የስነ ጥበብ እና ዲዛይን ሚዚየም፣ የስሚትሶኒያን እዚህ ዋሽንግተን ዲሲ የሚገኘው ብሔራዊ ሚዚየም፣ ሌሎችም ስራዎች አሁን የሚገኙበት ነው። ስለ እሱ ደግሞ እስኪ ያጫውተን።
አዎ፣ ይህም እንዳልኩ የዚህ ስብስብ ስራ ነው። ይህንን አንዱን በአንዱ በአንዱ እየደረብን ስንሄድ ነው እና ስለ ሽልማቱ ትንሽ መለስ ብዬ የእኛ የጥቁሮች አርቲስትና ዲዛይነሮች ስብስብ ነው ለዚህ ሽልማትም ያበቃኝም የሙዚየሞቹንም በር እንዲከፈት ያደረገው። ለሽልማቱ ያበቃኝ ያው የኛው ማህበር ሰዎች ቮት አድርገው አብዛኛው መስራው ስራ ፊት ለፊት መስራው አይደለም። እኔ በዲዛይኔ ብዙ ክብር ስለተሰጠኝ ለሁሉ ነገር ክብር ያስፈልጋል ብያሮጥ። ይሄ ከወላጆቼም የተማርኩት ነው፣ ከኛም ባህል የተማርነው ነው። በእኛ ሀገር አባባል ስራ ይናገር የሚባል ነገር አለ አይደለ? ከምን ተወራ አሜሪካን ሀገር ደግሞ ተገላቢጦሽ ሁሌ አስቸጋሪ ነው ይህን ሁሉ አመዛዝኖ መስራት። ግን አንዱ ይሄ ከምወደው ባህሎች ነው። በእኛ ኢንዱስትሪ አስቸጋሪ ነው፣ ግን እዚህ ስብስብ ውስጥ እኔ ነኝ አንዱ ኢትዮጵያዊ ብቻ ያለሁት እና እንደ ትምህርትም እንዲሆን ብዬ ነው። ለሌሎች በእንግሊዝኛ ቢሃይንድ ሲን ነው የምትለው፣ ከጀርባ ብዙ የሚሰሩ ስራዎች አሉና እዛ ላይ እረዳለሁ፣ ጥቅሙን አይቼዋለሁ። እኔም ሌሎችም ጥቅሙን እንዲረዱ ስለምፈልግ ግን እሱን ስለተገነዘቡ ነው ሽልማቱን የሰጡኝ። ብዙዎቹ የተሸለምኩ ቀን የምታደርገውን ስራ ከኋላ እናውቃለን እና እንደሆንም ከኔ ጋር ሁለት ኖሚኔት የተደረጉ ሌላ ዲዛይነሮች ለእኛ አይደለም ቮት ያደረግነው ለአንተ ነው ብለው ነግረውኛል። አንዱ እሱ ነው። የሙዚየሙ ጋር ስንሄድ እንግዲህ ሞመንተም ነበረ ኢንዱስትሪያችንን ለመለወጥ። አሜሪካን ሀገር ብላክ ላይቭስ ማተር የሚባል ሙቭመንት ነበረ ጆርጅ ፍሎይድ ከተገደለ በኋላ እና በእኛ ኢንዱስትሪ ውስጥም ለምን ለውጥ አይመጣም ብለው ብዙ ርዕስ ያነሱ ብዙ መሪዎች ነበሩ። በዲዛይን ውስጥ ለምንድን ነው ኢንዱስትሪው መለወጥ አለበት ስትሉ ምንም የማትሰሩ እና አንዱ ችግር ተብሎ የተነገረው ያው የጥቁሩን ካልቸር የጥቁሩን ዲዛይን አስተሳሰብ ቢኮዝ ሁሉም ካልቸር የራሱ ዲዛይን አስተሳሰብ አለው እና ያንን ምዕራባዊው ዓለም እንደዚህ ነው ብሎ ያሰበውን ነው የሚያትመው። ከዛ አስተሳሰብ ውጭ ሆነውን ማለት እንደኔ አይነት ስራ የሚሰራውን አታትመውም፣ አታስበውም፣ አትጋብዘውም እንዲናገር እነሱ ካሰቡት ውጭ ስለሆነ። ወይንም ይሄ ፕሪሚቲቭ ዲዛይን ብሎ እነሱ ዲፋይን የሚያደርጓቸው ነገሮች አሉ እና እዛ ውስጥ የሚገባ ካልሆነ የማስወገድ አስተሳሰብ ስላለ እሱን የለወጥ ነው። እሱ ሲለወጥ ያው ያ ሁሉ ውሃ ጀልባዎችን ወደ ላይ ሲያነሳ ያው እኔም ተጠቀምኩ፣ ሌላም ጥቁር ዲዛይነሮች ተጠቀሙ። ለምሳሌ በጣም የታወቀ አርክቴክቸራል ዳይጀስት የሚባል ማጋዚን አለ። ከአምስት ዓመት በፊት በስን ጊዜ አንዴ ነው ጥቁር ሰው ስራ የሚታተመውም ጥቁር ሰውም ከበሩ ላይ የሚወጣው። የእኛ ግሩፕ በሰራው ስራ ግን ይሄ ሁሉ እንዲለወጥ አድርገናል። እኛ ከሁለት ከሶስት ግሩፖች ውስጥ ይህንን ነገር በጣም የሰራንበት ነው። ኒውዮርክ ብዙ ባልደረባዎች ስላሉ የዚህ ስብስብ እነሱ ደግሞ ወደ ኢንዱስትሪው ስለሚቀርቡ አድቮኬሲ በመስራት በማስተዋወቅ የጥቁሮችን ዲዛይን ስራ ሲያስተዋውቁ የኔም ከሌሎች ጋር ስለሚተዋወቅ ብዙ በር ከፍቷል።
ከሜትሮፖሊታን ሚዚየም ኦፍ አርት ትልቅ ቤተ መዘክር ነው። እዛ ውስጥ ስራ መግባት ችለዋል። ቀደም ብለን ጠቀስ አድርገነው ነበር። እስኪ ስለ እሱም እንዴት እድሉ ተፈጠረ? ምንስ ሆነ?
ይሄ በጣም ጥሩ ጥያቄ ነው። ለምን መሰለህ የኔን ስራ ኒውዮርክ ታይምስ ላይ እኔ ማቃት ጋናዊ ልክ እንደ አዲስ አበባው የአክራ ዲዛይን ፌስቲቫል ያዘጋጀች ገኒያን ልጅ ኒውዮርክ ታይምስ ደውሎ ጠየቃት። ስለ ጥቁሮች ዲዛይን መጽሐፍ እንፈልጋለን ስትል እኔ ያኔ ጋና እኔን ስትጋብዘኝ እኔ ሁሉንም ነው ከፍዬ ሄድኩት። እንደሆንም የሌሎች ዲዛይነሮች ስራ ሲደርስ የእኔ ስራ እስከ መጨረሻው አልደረሰም እና በዛ በጣም የተናደድኩ ነበር የመሰላት እና ምንም አታስቢ ሆኗል። እኔ አትሊስት አክራን አይቼ ስለማላቅ አክራን ዞሬ አይቼ መለሳለሁ ብያት እንደዛ አድርጌ ነው የሄድኩት። ከዚያ በኋላ ግን ብዙ እንነጋገራለን ስለ ዲዛይን እና ልክ ይሄ ኒውዮርክ ታይምስ እሷ ጋር ሲደውል ጆሞ አንዱ እንዲሆን ፈልጋለሁ ብላ እኔ ያላ የሚባለው ወንበሬ ኒውዮርክ ታይምስ ላይ ወጣ። ያን የሆኑ ሳምንት ሜት ሚውዚየም አዲስ ፒሪየድ ሩም ይሏቸዋል። ልክ እንደዚህ የሚያደርጉት ምንድነው የአንድ ሀገርን ባህል ወስደው ለምሳሌ ደማስከስ ሩም የሚባላላቸው ማለት የሲሪያን ቤቶችን እንዳለ አምጥተው ቁጭ ያደረጉታል ሰው እንዲያየው ስነ ጥበቡ በየቦታው ያለው ምንድን ነው፣ ግድግዳ ላይ ምን አለ፣ ምን አይነት ምንጣፍ ይጠቀማሉ፣ ዴኮሬሽኑ ምንድን ነው ብለው እንዳለ ልክ እንደ ደማስከስ እንዳለ አምጥተው ቁጭ ያደረጉታል። እና ሜት ያው ከብላክ ላይቭስ ማተር በኋላ ሚዚየሙ ምን አለ፣ አንደኛ ነገር ይሄ ሚዚየም የተሰራው ድሮ ጥቁሮች ሰፍረውበት የነበረ በኋላ ተገፍተው የወጡበት መሬት ላይ ስለሆነ እሱን አንድ ሁለት የእሱን ታሪክ ለመናገር፣ ሶስት ደግሞ ፒሪየድ ሩም ብለን የፍሬንች ሬኔሳንስ ይሁን የጣሊያኑም ይሁን የራሽያኖቹም ይሁን በሙሉ ሰርተዋል። ግን ጥቁር ህዝብ ይሄንን ሀገር ሰርቶ በሱ ምስል የተሰራ ፒሪዮዱ ምስል ለሌለ ለመጀመሪያ ጊዜ ይሄንን አደራ ወስደን እንስራሉ የቀጠሯት የብላክ ፓንተሯ ስቴጅ ዲዛይነር ሃና ቢክለር ትባላለች። ኖሚኔትድ አይደለም አሸንፋለች አካዳሚ አዋርድ አሸናፊ ነች። እሷን ነው ትቀጠር ብሎ እሷና ሌላ ሂስቶሪያን ቀጠሩ። ዲዛይን አረጉ። ዲዛይን በሚያረጉበትና ሪሰርች በሚያረጉበት ልክ ያው ሳምንት ኒውዮርክ ታይምስ ላይ ኒያላው ወጥቶ ለኢሜል ለላኩት። በኋላ እኔ ሚዶ ወንበር ዲዛይን አለኝ ለየት ያለ ለምን እሱን አታስቡን ብዬ ላኩ።
እነሱ ከመረጡት የተለየ
ነው። አንዴ ፕሮቶታይፕ እናርገው ብለን በጣም ተወደደ። አይ እንግዲህ ይሄ ከዓለም የታወቀ ሙዚየም ነው፣ እነሱ ካልሆነ ማን ያረጋል በሚል ጠየቁ። እምቢ ካሉ ወደም ያለው መለሳለሁ ብዬ ነው። ወዲያውኑ ነው እሺ ያሉት። እሺ ያሉበትን ምክንያት ደግሞ ወዲያውኑ አልነገሩኝም። ቀጥሎ ሁሉም ኩሬተሮቹ ተሰባስበው የመጀመሪያውን ስብስብ አድርገን ፕሬዘንቴሽን ሲሰጡኝ ለምን እንደመረጡ ሲነግረኝ በጣም ደነቀኝ። ያልኩ የጥቁሮች ሰፈር የነበረበት ቦታ አርኪኦሎጂ ሲቆፈር አግኝቶ ሾው ውስጥ ከሚጨምሯቸው ነገሮች ሁለቱ ማበጠሪያዎች ነበሩ። ከዛ ጋር ስለሚያያዝ ብለው ነው ታሪኩ ተገናኘ። እኔም የደነቀኝ ምክንያት ይህንን ወንበር ዲዛይን አንዱ ያደረኩበት። እኔ ሁሌ ታሪክንና እነዚህን ነገሮች ማያያዝ ወዳል። በእቃዎቼ ታሪክ ነው የምነግር እና ስሙንም በዛው የምሰጥበት ምክንያት አንተ ወይ ልጆች ወይ ይሄ ማመጣባቸውን እቃዎች እንድታቅ፣ እንድትማር፣ እንድትጠይቅ፣ እንድታከብር፣ ያለፉት ደግሞ ይህንን ሰርተው ለእኛ ያሳለፉትን እንድታከብር፣ ግን ደግሞ ያንተን እንድትጨምርበት እያልኩ ነው። የእሱንም ታሪክ ነገርኳቸው። እንደሆንም መት ቪዲዮ ሰርተዋል ስለሚዶ በደንብ ማስረዳበት። አሁን ጊዜ ስለሚፈጅ ብዙ አልገባበት።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አሁን የቀረን
Ma la della tasca met kulat ka kwache shoma agesu ka bloy